Gambino VOA.
ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባችሁ።
የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው። ሄኖክ ሰማእግዜር ነኝ። በመስተንግዶና በአሽከርካሪነት እንግዲህ ከመስታወት አረጋው ጋር አብረናችሁ እንጓዛለን።
ሰላም እንደምናመሻቸው። የምሽቱን ፕሮግራማችንን እናስተዋውቃችሁ። በኦሮሚያና በሶማሊያ ክልል አዋሳኝ ወረዳዎች በተከሰተው ግጭት ውስጥ የተሳተፉና የሰው ህይወት ያጠፉ የጸጥታ አካላትን ማንነት ከማጣራቱ ስራ በኋላ እንደሚገለጽ የመንግስት ኮሚኒኬሽን ጽህፈት ቤት ኃላፊ ሚኒስትር አስታውቋል።
ያላለቁ ስራዎች ስላሉ የፌደራል ፖሊስ ስራውን እየሰራ ስለሆነ ያንን ተከታትለን ለወደፊት የምንገልጸው ይሆናል። ነገር ግን ይሄ መረጃ የምደበቅበት ምክንያትም የለም። ግን ጊዜ ያስፈልጋል።
ዶክተር ነገሪ ለንጮ የሰጡትን መግለጫ ይዘናል።
ድምጻዊ ጸሐዬ ዮሐንስ ያዜመውን ሳፕ ሳማርኪኝ የተሰኘው ነባር ዜማ በአዲስ ቅንብር በማዜምና በሌሎችም ኢትዮጵያዊ ነባር ዜማዎችን በአዲስ ቅንብር በመስራት በመድረክ በመጫወት በእስራኤልና በአውሮፓ ሀገራት ከፍተኛ ተወዳጅነትን አትርፏል።
ኢትዮጵያ ሙዚቃ ለዓለሙ በጣም አዲስ ነው። አያውቁትም እና ሳውንዱ ሲሰሙት በጣም ዋው! This stuff is great. It's wonderful. Wow, it's Ethiopian music. I never knew that Ethiopian music is such wonderful. They're really excited.
ከደሰቱ።
በጣም ተደሰቱ።
እንደዚህ የሚያስደስታቸው ድምጻዊ ጊሎ ያሎ የጋቢና እንግዳችን ሆኖ በዚህ ቻሪፍ ታክሲ ይሳፈራል። ሁለተኛውን ክፍል ዛሬ እናቀርብላችኋለን።
ወደ ሶስተኛው ዘገባችን ስናልፍ ደግሞ ያለፈው አመት የኢትዮጵያ የምጣኔ ሀብት እድገት መለኪያዎች በተለይ የናንተን ኪስ የሚመለከተው ጉዳይ ላይ እናተኩራለን።
ጭማሪ ማለካልን የስከዛሬዎቹ የውጭ ምንዛሬ ማስተካከያዎች ማርጂናል ወይንም አነስ ያለ የኤክስፖርት ጭማሪ ነው ማምጣት የቻለው።
የምጣኔ ሀብት አማካሪው ጌታቸው ተክለ ማርያም ዝርዝሩን ይዟል።
ሙሉ ዘገባውን እንግዲህ ይዘን እንቀርባለን ማለት ነው። ጊዜ ከበቃን ደግሞ ሙዚቃዎች ይኖሩናል፣ ሌሎች ዘገባዎችም እንጨምራለን። ጋቢና ቪኦኤ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም።
ባለፈው ቅዳሜ ሶማሊያ መዲና ሞቃዲሾ ውስጥ ወደ 300 የሚጠጋ ሰው ያለቀበትና ከ400 በላይ ያቆሰለውን ግዙፍ ፍንዳታ ያደረሱትን በማውገዝ በብዙ ሺዎች የተቆጠረ ሕዝብ ሞቃዲሾና ሌሎች ከተማዎች ውስጥ ሰልፍ አካሄደ። ትናንት ረቡዕ የተቃውሞ ሰልፉ የተካሄደው ሕዝቡ በብዛት ወጥቶ ለጥቃቱ ሰለባዎች ጸሎት እንዲያደርስ የሞቃዲሾ ከንቲባ ያደረጉትን ጥሪ ተከትሎ ነው። የሶማሊያ መንግስት መኪና ላይ በተጫነ ቦምብ ፍንዳታውን ያደረሰው ጽንፈኛው ቡድን አልሸባብን ተጠያቂ አድርጓል። የትናንቱ ሰልፍ ከመካሄዱ አስቀድሞ ራሳቸው ላይ ቀይ የተመጠሙ ወጣት ወንዶች በከተማዎቹ እየተዘዋወሩ የንግድ ቤቶችን በግድ አዘግተዋል።
ቶጎ ውስጥ በጸጥታ ኃይሎችና የፕሬዝዳንት ፎሬኛ ቤያንጅ ኛሲቢኔ አገዛዝን እንዲያበቃ በጠየቁት ተቃዋሚ ሰልፈኞች መካከል በተፈጠረ ግጭት ቢያንስ 4 ሰዎች መገደላቸው ተገለጠ። ዛሬ የቶጎ የጸጥታ ሚኒስትር ኮሎኔል ዳሜ ሄሚ ያርክ በሰጡት መግለጫ ዋና ከተማዋ ሎሜ ውስጥ 1 ሰው፣ 3 ሰዎች ደግሞ ሁለተኛ ትልቋ ከተማ በሆነችው ሶዶኬ ውስጥ መገደላቸውን ገልጸዋል። ከትላንቱ ግጭት በተያያዘ 60 ተቃዋሚ ሰልፈኞች መታሰራቸውንም ባለስልጣናቱ ጨምረው አስረድተዋል።
አፍጋኒስታን ውስጥ የታሊባን ኃይሎች በአንድ የጦር ሰፈር ላይ ጥቃት አድርሰው በትንሹ 43 ወታደሮችን መግደላቸውን የሀገሪቱ የመከላከያ ሚኒስትር አስታወቀ። ካንዳሃር ውስጥ በሚገኘው የጦር ሰፈር ላይ በደረሰው በዚህ ጥቃት 9 ወታደሮች ሲቆስሉ ሌሎች 6 ወታደሮች የደረሱበት ጠፍቷል ተብሏል።
በመጨረሻም የስፔን መንግስት ካታሎኒያን ራስ ገዝ አስተዳደሯ የሚገፍ እቅድ ማውጣቱን ዛሬ ይፋ አድርጓል። ይህ የሆነው የግዛቲቱ መሪ የነጻነት ውሳኔ ህዝቡን እቅድ እገፋበታለሁ ብለው ማስታወቃቸውን ተከትሎ ነው። የስፔን ጠቅላይ ሚኒስትር ማሪያኖ ራጆይ ጽፈት ቤት ባወጣው መግለጫ የህገ መንግስቱ አንቀጽ 155 ለማንቀሳቀስ ልዩ የካቢኔት ስብሰባ ለማካሄድ አቅደናል ብለዋል። ለዛሬ ያዝነላችሁ አጠር ያሉ ዜናዎች እነዚህ ነበሩ። ወደ ቀሪዎቹ የካቢኔት ዝግጅቶቻችን እንምራችሁ።
የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ይቀጥላል። ሄኖክ ሰማግዘር ነው።
እኔም መስታወት አራጋው አብረን ካድማስ እንሻገር እንላችኋለን።
ጋቢና ቪኦኤ Let's cross boundaries together.
በኦሮሚያና በሶማሌ ክልል አዋሳኝ ወረዳዎች በተከሰተው ግጭት ውስጥ የተሳተፉና የሰው ህይወት ያጠፉ የጸጥታ አካላት ማንነት ከማጣራቱ ስራ በኋላ እንደሚገለጽ የመንግስት ኮሙኒኬሽንስ ጽፈት ቤት ኃላፊ ሚኒስትር አስታውቀዋል። ሚኒስትሩ ሰሞኑን በሰጡት መግለጫ በፌደራል ፖሊስ የሚሰጠውን መረጃና በኢትዮጵያ ሰብአዊ መብት ኮሚሽን የሚቀርበውን ሪፖርት መጠበቅ ያስፈልጋል ብለዋል። እስክንድር ፍሬው ተከታዩን ይዟል።
የመንግስት ኮሙኒኬሽን ጉዳዮች ጽፈት ቤት ኃላፊ ሚኒስትር ዶክተር ነገሪ ሌንጮ ሰሞኑን የሰጡት መግለጫ የተለያዩ ጉዳዮችን የሸፈነ ነው። በተለይ በኦሮሚያና ሶማሌ ክልል አዋሳኝ ወረዳዎች ከተከሰተው ግጭት ጋር የተያያዙ ጥያቄዎች በዛ ያሉ ነበሩ። መንግስት ግጭቱን ተከትሎ የተፈጸሙ የሰብአዊ መብት ጥሰቶችን የሚያጣራ ቡድን ወደ ስፍራው መላኩ ይታወሳል። እነዚህ የሰብአዊ መብት ኮሚሽን አጣሪዎች የታጠቁ ኃይሎችን ጨምሮ በተለያዩ ወገኖች የተፈጸሙ የሰብአዊ መብት ጥሰቶችን እንደሚያጣሩም ሲገለጽ ቆይቷል። ከትናንት በስቲያ በተሰጠው ጋዜጣዊ መግለጫ አለ ሚኒስትሩ ከቀረቡት ጥያቄዎች አንዱ ታዲያ እነዚህ የታጠቁ ኃይሎች እነማን ናቸው የሚል ነው። ይህ በሂደት ይፋ እንደሚደረግ ነው ሚኒስትሩ በመላሹ ያብራሩት።
የታጠቁ ኃይሎች የተባሉት እነማን ናቸው? የፌደራል ፖሊስ ሪፖርት ያቀረበ በተለይም ደግሞ ለፌደራል ግብረ ኃይል ይሄንን ጉዳይ ለመከታተል እኛም ያለንበት ግብረ ኃይል ነው። በየጊዜው የጸጥታ ሁኔታው ያለበት ሁኔታ ያቀርባል። ትናንትና ሪፖርት ያቀረበበት ሁኔታ አለ። የታጠቁ ኃይሎች የሚባሉት ይታወቃሉ። በሰብአዊ መፍጠሰት ውስጥ የዜጎችን አካል ጉዳት እንዲሁም ደግሞ ህይወት ያጠፉ አካላት፣ ቤት ያቃጠሉ የጸጥታ አካላት ተለይቶ ይታወቃሉ። እነዚህን በትክክል ከመወሰደው እርምጃ ጋር ለመግለጽ ደግሞ ያላለቁ ስራዎች ስላሉ የፌደራል ፖሊስ ስራውን እየሰራ ስለሆነ ያንን ተከታትለን ለወደፊት የምንገልጸው ይሆናል። ነገር ግን ይሄ መረጃ የሚደበቅበት ምክንያትም የለም። ግን ጊዜ ያስፈልጋል። አንደኛ የማጣራት ስራው ስላላለቀና እየተወሰደ ያለው እርምጃም ገና ሂደት ላይ ስላለ ጊዜውን በመጠበቅ በአንድ በኩል በፌደራል ፖሊስ በኩል የሚቀርብ አለ፣ ወደ ህግም ሲቀርቡ ማንነታቸው በትክክል የሚገለጽበት ሁኔታ አለ። ሌላ ደግሞ በኢትዮጵያ ሰብአዊ መብት ኮሚሽን የሚቀርብም ሪፖርት ስላለ ያንን ጠብቀን ብናየው ጥሩ ይሆናል።
ከዚህ ግጭት ጋር በተያያዘ በቁጥጥር ስር የዋሉት ሰዎች ቁጥርም እንደዚሁ በሂደት እንደሚገለጽ ነው ሚኒስትሩ የተናገሩት። የግጭቱ አካባቢ በመከላከያ ሰራዊትና በፌደራል ፖሊስ ቁጥጥር ስር መሆኑንም ነበር ሚኒስትሩ ያብራሩት።
በአሁኑ ጊዜ በወሰን አካባቢ በሁለቱም ክልሎች ወሰን አካባቢ ተፈጥሮ የነበረው ግጭት በመከላከያ ሰራዊት ጣልቃ ገብነት እንዲሁም ደግሞ በፌደራል ፖሊስ ድጋፍ ተደርጎ በአሁኑ ጊዜ ግጭቱ ቆሟል። የግጭቱ አካባቢ ግጭት ተከሰተባቸው አካባቢዎች በአሁኑ ጊዜ በመከላከያ ሰራዊት ቁጥጥር ስር ናቸው። ባለፈው እንደተገለጸው የታጠቁ ኃይሎች በሁለቱም ክልሎች በተለይ ሚሊሻዎችና ፖሊሶች ከዚህ ግጭት ቀጠና እንዲርቁ ተደርጓል ማለት ነው። ስለዚህ በአሁኑ ጊዜ የተረጋጋ ሁኔታ እንዳለና የከፋ ግጭት እንደሌለ ባለፈውም እንደተገለጸው አልፎ አልፎ ችግሮች በተለይም ደግሞ የመከላከያ ሰራዊት የማይገኝበት አካባቢ እሱም በጣም ቀንሷል ማለት ይቻላል። በአሁኑ ጊዜ ጥሩ ሁኔታ ነው ያለው። ስለዚህ ይሄ ዘላቂ ሰላምን ለማስፈን የሚደረገውን እንቅስቃሴ የሚደግፍ አስቻይ የሆነ ሁኔታ መፈጠሩን ነው መግለጽ የምንፈልገው።
ሚኒስትሩ በዚሁ ጋዜጣዊ መግለጫ እንዳሉት በሁለቱ ክልሎች አዋሳኝ ወረዳዎች የተከሰተው ግጭት በአገራዊ የንግድ እንቅስቃሴ ላይ ጭምር ተጽዕኖ አሳድሯል። በመንገዶች ላይ ያሉ መስተጓጎሎች እንደቀጠሉ ነው ነበር ያሉት። አካባቢው ከውጭ ወደ አገር እንደዚሁም ከአገር ወደ ውጭ የተለያዩ ምርቶች የሚተላለፉበት መሆኑን በማስተዋወስ
በተለይም ደግሞ በፍራቁ የሀገራችን ክፍል አርሶ አደሮች ጭምር ማለት ነው በፍራፍሬና በጫት ንግድ ወደሞ ምርት ላይ ኑሯቸው የተመሰረተ በዚህ በመንገድ ላይ በመደረገው መስተጓጎል አሁንም ህይወታቸው ችግር ላይ የወደቀበት ሁኔታ አለ። ምክንያቱም የጫት ምርትን በመሸጥ የሚተዳደሩ ብዙ አርሶ አደሮች አሉ በመስራቁ የአግሪቱ አክፍል እንደውም ደግሞ አትክልትና ፍራፍሬን በመምራት የሚተዳደሩ አሉ። ይሄ ግጭት እንግዲህ የነሱንም ህይወት እየጎዳ እንደሆነ ነው። ምክንያቱም በሚፈለገው ደረጃ ወደ ውጪ ገባ እንዳይቀርብ የሚደረጉ ክልከላዎች አሉ። ይሄ ችግር ትኩረት ተሰጥቶት እንዲስተካከል በመንግስት በኩል ከዚህ በፊትም ክብሩ ጠቅላይ ሚኒስትር ባስተላለፉት አቅጣጫ መሰረት ማንኛውም የትኛውም ክልል ጸጥታ አካል በፌደራል መንገዶች ላይ ማስተጓገል እንዳይፈጠር ጥንቃቄ እንዲያደርጉ ከእንደዚህ አይነት ድርጊት እንዲቆጠቡ ተላልፎ ነበር። አሁንም ደግሞ ግጭቱ ስላለ አሁን በልዩ ሁኔታ ተጠያቂነትን በማስፈን እንደዚህ አይነት ድርጊቶች የሚሳተፉትን አካላት ቁጥጥር ስር በማዋል ይሄንን ችግር ለመፍታት እየተሰራ ነው የሚገኘው። እንዲሁም ደግሞ በንግድ ሚኒስቴር የሚመራ አንድ ቡድን ተቋቁሟል። ያ ቲም ይሄንን ችግር ለመፍታት አሁን ውይይት ጀምሯል። በተወሰነ ደረጃ እነዚህን ችግሮች በኃይል ሳይሆን የህግ በላይነትን በማስከበር በውይይት ችግሮቹን ከነምንጫቸው ለመቅረፍ የተጀመረ ስራ አለ ማለት ነው። ነገር ግን ይሄም በተለይ በመንገዶች ላይ ያጋጠሙን ያሉ ችግሮች የሀገርንም ጥቅም የሚጎዳ ነው። በአንድ በኩል አርሶ አደሮች በዚህ የሚተዳደሩትን በሌላ በኩል ደግሞ በዚህ የሚተዳደሩ በየሰብ ያላቸው የንግዱ ማህበረሰብም አሉ። እነሱም ተጎጂዎች የሆኑ ነው። ከዛም ባሻገር ደግሞ የሀገርን ጥቅም እየጎዳ ነው። ምክንያቱም የውጭ ምንዛሪ የምናገኝባቸው ስለሆኑ ማለት ነው።
ድርጊቱ አገርን የሚጎዳና የማንንም ጥቅም የማያስከብር መሆኑን ያስታወሱት ሚኒስትሩ በአስቸኳይ እንዲቆም አሳስበዋል። መንግስትም እርምጃ መውሰዱን ይቀጥላል ብለዋል። የመንግስት ኮሙኒኬሽን ጉዳዮች ጽህፈት ቤት ኃላፊ ሚኒስትር ዶክተር ነገሪ ሌንጮ ሰሞኑን መግለጫ የሰጡት በመከተል ጠቅላይ ሚኒስትር ደመቀ መኮንን ከተመረው ከፍተኛ የፌደራል መንግስት የሎካን ቡድን ጋር የግጭቱን አካባቢ ጎብኝተው ከተመለሱ በኋላ ነው። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እየተከታተላችሁ የምትገኙት ጋቢና ቪኦኤ ነው። ወደሚቀጥለው ዘገባችን ነው የምናልፈው። በምሽቱ ጋቢና እንግዲህ በዛሬው ያለፈውን አመት የኢትዮጵያ የምጣኔ ሀብት እድገት መለኪያዎች በተለይ የእናንተን ኪስ የሚመለከቱት ላይ እናተኩራለን። ዝርዝሩን ሄኖክ ይዟል።
የኢትዮጵያ የህዝብ ተወካዮች ምክር ቤት የ3ኛ አመት የስራ ዘመንን የከፈቱት የሀገሪቱ ፕሬዚዳንት ዶክተር ሙላቱ ተሾመ በመንግስታቸው መሪነት በሀገሪቱ ተመዘገበ ያሉትን የምጣኔ ሀብት እድገቶች፣ ፈተናዎችና ቀጣይ የፖሊሲ አትኩሮቶችን አብራርተዋል። ኢትዮጵያ ላለፉት 2 አመታት በድርቅና በዝናብ እጥረት ተጠቅታ በሚሊዮኖች የተቆጠሩ ዜጎች ለተረጅነት ተጋልጠው ቆይተዋል። በአሁኑ ወቅትም ከ8 ሚሊዮን በላይ ሰዎችን ህይወት አደጋ ላይ የጣለው ድርቅ የግብርና ምርትን በመቀነስ የዘርፉን እድገት በእጅጉ ተፈታትኖታል። ዶክተር ሙላቱ ተሾመ ሁኔታው እንዲያብራራሉ።
በ2008 ዓመተ ምህረት በሀገራችን ከፍተኛ ድርቅ ተከስቶ የነበረ ቢሆንም ኢኮኖሚያችን በፈጣን ሁኔታ በማደግ የ8% አማካይ ዓመታዊ እድገት ማስመዝገቡ ይታወሳል። በተለይም በዚህ ዓመት የተከሰተው ድርቅ ለኢኮኖሚ ወደ 37% ድርሻ የሚያበረክተውን የግብርና ዘርፍ ተጨማሪ እሴት በቅድ ከተያዘው የ8.2 እድገት ምጣኔ በማነስ የ2.3% እድገት እንዲያስመዘግብ ቢያደርግም የሌሎች ዘርፎች ማለትም የማኑፋክቸሪንግ ኢንዱስትሪ ዘርፍ ከነባር ኢንዱስትሪዎች የማምረት አቅም መሻሻል እንዲሁም ወደ ማምረት የተሻገሩ አዳዲስ ኢንዱስትሪ ኢንቨስትመንቶች በመኖራቸው ምክንያት እጅግ ፈጣን እድገት ማለትም የ18.4 እድገት ማስመዝገብ ተችሏል።
የዓለም አቀፍ የገንዘብና የልማት ምጣኔ ድርጅቶች የኢትዮጵያን የምጣኔ ሀብት እድገት በ2008 ዓመተ ምህረት መግቢያ ላይ በ4.5% ላይ አስቀምጠውት የነበረ ቢሆንም ድርቁ ያስከትላል ተብለው ተሰግተው የነበሩ የምርት ቅነሳዎች አስቀድሞ ከታሰበው የተሻሉ ሆነው በመገኘታቸው አሃዙን በሁለት መቶኛ በተለይ አይኤምኤፍ ከፍ ያደረገበት ሁኔታ ታይቷል። በዚህ ባለፈው አመት የነበረውን ሁኔታ የኢትዮጵያ መንግስት እንዴት ይመለከተዋል? ፕሬዚዳንት ሙላቱ ያብራራሉ።
የ2009 ዓመተ ምህረት የኢኮኖሚ እድገት መረጃ በቅርቡ የታወቀ በመሆኑ ኢኮኖሚያችን በአመቱ በአማካይ 10.9 በመቶ እድገት ማሳየቱን ያመለክታል።
የምጣኔ ሀብት እድገቱና የምጣኔ ሀብት ድርሻ በተለይ ያገልግሎት ዘርፉ የተጠናከረ ወሳኝ የሆኑት ግብርናና ኢንዱስትሪ ባሉበት ሲረግጡ መቆየታቸው የሚያሳስባቸው የምጣኔ ሀብት ባለሙያዎች የኢትዮጵያ ምጣኔ ሀብት ላይ አምራች የኢንዱስትሪ ዘርፍ ሚና ከፍ ሊል ይገባዋል ሲሉ ትንተናቸውን ይሰጣሉ። የምጣኔ ሀብት ክፍፍሉን ድርሻ ፕሬዝዳንቱ ሲያስረዱ
ግብርና የ36.3 በመቶ፣ ኢንዱስትሪ የ5.6 በመቶ፣ ከዚህም ውስጥ ማኑፋክቸሪንግ ኢንዱስትሪ የ6.4 በመቶና የአገልግሎት ዘርፍ የ39.3 በመቶ ድርሻ ነበራቸው።
ባለፈው ዓመት የኢትዮጵያ ምጣኔ በድርቅና ተያያዥ ችግሮች የግብርና ምርት እድገት የቀጨጨበት፣ የውጭ ምንዛሬ እጥረት የምጣኔ ሀብት እንቅስቃሴን ቀፍድዶ ያዘበት እንደሆነ በዓለም ባንክና ሌሎች የልማት ድርጅቶች ከ30 ዓመት በላይ ሲሰሩ የቆዩት ዶክተር አክሎግ ቢራራ ለዝግጅት ክፍላችን ሲያስረዱ የቆዩት ሁኔታ ነው። በሀገር ውስጥ የሚገኙ ባለሙያዎችም ይህንኑ የመከሩት በቀጣዩ ዓመት የውጭ ምንዛሬ እጥረትን ለመቅረፍ በተለይ የኢንዱስትሪና የግብርና ዘርፎች ከፍተኛ የእድገት አትኩሮቶች ተደርጎባቸዋል። ሆኖም በመላ ሀገሪቱ የተከታተሉ ህዝባዊ ተቃውሞዎች የውጭ ባለሀብቶችን እንቅስቀሳ ተግ ያደረጉበት፣ አዳዲስ ባለሀብቶች ደግሞ ያሏቸውን ስጋቶች የጨመረ ሆኖ አልፏል። ከዚሁ ጋር ተያይዞ የኢትዮጵያ መንግስት ባለፈው ሳምንት ብር ከዶላር ጋር ያለውን የውጭ ምንዛሬ በ15 ከመቶ ዝቅ አድርጓል። ብር ከሰነበተበት የ22 ብር ከ40 ሳንቲም የዶላር ምንዛሬ ወደ 27 ብር በሚጠጋ ከፍ የተደረገበት ውሳኔ የውጭ ንግድን ለማበረታታት ያለመ ቢሆንም የዋጋ ግሽበት ስጋት ይኖረዋል ሲል የምጣኔ ሀብት አማካሪው ጌታቸው ተክለ ማርያም ያስረዳል።
ይሄ እንግዲህ እንደ ፖሊሲ የሚደረገው ኤክስፖርተሮችን ለማበረታታት በሚል ነው። ኤክስፖርተሩን አበረታቶ ኢምፖርት የሚያደርገውን ሰውዬ ደግሞ ኢምፖርት ከሚያደርግ ኢምፖርት የሚያደርገውን ወይ ከውጭ የሚያስገባውን ዕቃ አገር ውስጥ እንዲያመርተው ማበረታታት ኢምፖርት ሰብስቲቱሽን የሚባለው ነገር እሱን ማበረታታት ነው አላማው። አሁን በኢትዮጵያ ሁኔታ ግን እሱ እውነት ነው ወይ ነው አሁን ጥያቄው። ኤክስፖርተሩ በዚህ ሁኔታ ተበረታቶ ወደ ውጭ በብዛት መጠን ኤክስፖርት ሲያደርግ አይተናሉ። እንደዚህ አይነት እርምጃዎች በተወሰዱባቸው ከዚህ በፊት ባሉት ሁኔታው ጭማሪ ማለ ካልን የእስከዛሬዎቹ የውጭ ምንዛሬ ማስተካከያዎች ማርጂናል ወይንም አነስ ያለ ኤክስፖርት ጭማሪ ነው ማምጣቶች አሉ። ለምን ሲባል ኤክስፖርተሩ ከሚገዛበት ዋጋ ይልቅ ሌሎች ብዙ ዋጋ የሚያስከፍሉት በሀገር ውስጥ ያልተመቻቹለት ሁኔታዎች አሉ። ስለዚህ እነሱ ባልተመቻቹበት ሁኔታ ወደ ውጭ ኤክስፖርት አድርጎ የውጭ ምንዛሬ በብዛት ያመጣል የሚለውን ነገር እስከዛሬ ያሉት ኤክስፒሪየንሶች፣ ታሪኮች የሚያሳዩን እውነት እንዳልሆነ ነው። በተነጻጻሪው ግን ሌላኛው ሳይድ እውነት ነው። የውጭ ምንዛሬ ማስተካከያዎች በተደረገባቸው ሰዓታቶች ሁሉ በዚህ ሀገር ኢኮኖሚ ላይ ኢንፍሌሽነሪ ፕሬሸር ወይንም የዋጋ ውድነት ጫና ተመልክተናል። ብዙ እቃዎች ከውጭ የሚመጡ እቃዎችን ጨምሮ የዋጋ ጭማሪ ሲደረግባቸው አይተናል።
በቀጣዩ ዓመት የኢትዮጵያ መንግስት የ11.1 መቶኛ እድገት ለማስመዝገብ እቅድ ያወጣ ሲሆን የኢንዱስትሪ ዘርፍ ከፍተኛ ተስፋ ተጥሎበት የ22 ከመቶ እድገት ያስመዘግባል የሚል እቅድ ወጥቷል።
ክፍል 2 ነው የያዝነው። ሙዚቀኛ በትናንትናው ዕለት ያቀረብንላችሁ እስራኤላዊ ሙዚቀኛ ነው።
ኪሊያሎ ይባላል።
ከመስታወት ጋር ቆይታ አድርጓል።
የኔ መጀመሪያ ሶሎ አልበም ይወጣል በ11ኛው ወር
በዚህ አመት።
አዎ በዚህ አመት።
በአልበሙ የተካተቱት አማርኛ ዘፈኖች ናቸው?
አማርኛ ዘፈን እንደሚሰማ በኢትዮጵያ እኔ አልችልም ወደዚያ መድረስ። ለምን ጥላውን ሳየው፣ ማህሙድ ሳየው፣ ነዋይ ሳየው፣ አረጋ ሳየው፣ ኤስተር አወቀ ሳያት፣ ጂጂ አይዋንስ እንደነሳው አልችልም። አሁን እኔ ሂሳቤ የተለያየውን ሙዚቃ ባንድ ላይ ባንድ ዘፈን ማውጣት አንዳንድ ጊዜ ቃላቱ በአማርኛ ይሆናል። ሙዚክ አረንጅመንት አሜሪካ ዌስተርን ዩሮፕ ይሆናል። ቋንቋው እንግሊዘኛ ይሆናል። የኢትዮጵያ ሙዚቃ ዱዱዱ 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 ቱምቱምቱምቱምቱ አሁንም ጃዝ ነው እና ትንሽ ጉራጌም ይስማል። ስለዚህ ባንድ ላይ ሁሉን አንድ ጊዜ ባንድ ላይ አርጌ ሙዚክ አረንጅመንት ይደረጋል እና ወደ አራት ዘፈን በአማርኛ አለ፣ ስድስት ዘፈን በእንግሊዘኛ አለ እና ይሄ እኔ ነው።
በጣም ደስ ይላል። እስቲ ሳብሳም አርግኝም ዘፈንልኝ ላስቸግረኝ።
ቆይ 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 ይስማል?
አዎ ይስማል።
ያም ኮንዲኖር ቢበታም ባይበዛም ከፈሩን የሰሙት ወራጃ ይዘስተም ለመልካም ፍቅረኛ እንደ ደግነቱ በለካ ቁርስ ነው ደብ ይላል ካጀቱ ግሬን ከጎን ሲደር ልብዝም ናምለስ አችን ቁጮች እንዳበት ገላይን አርግዳት ፍቅር በኛታ ግንገት ያነ ሰብሰብ ለመድ ወርደድ ነጋ ነጋ ያንቶነብኝ ያንቶነብኝ ከጎን ሳርኪኝ ሳብሳማግኝ ሳብሳማግኝ ነገርሽንኝ
ትዝታ እንስራለን።
እስቲ እንስራ።
ኦኬ። ለነግርሽ ዋታ ዳርዳር ለበልልሽ ለነግርሽ ዋታ ዳርዳር ለበልልሽ የትዝታ 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 ነገር እስኪ ልትለትልኝ እይ በማለት እድሜ ልጨርሰው እይ በማለት እድሜ
ዓለም ያጅቡ የሙዚቃ መሳሪያ ተጫዋቾች አሉ። እነማን ናቸው? እንዴት ተገናኛችሁ?
ፍራይሊ ናቸው። በፊት አውቃቸዋለሁ በሌላ ባንድ ሚጫወቱ እና ጠይቋቸው የሙዚቃ ነው እኔ ጋር መስራት ፈልጓላችሁ ጠይቋቸው እና ለኔ ደስታ እሺ ያሉኝ። ለኢትዮጵያ ሙዚቃ በጣም ይወደው ለዚህ ሀገር በጣም በመጨረሻ 5 አመት እዚህ ወደ 20 30 ባንድ አሉ። ሀበሻ ባይሆኑ ኢትዮጵያ ሙዚቃ ያደርጉ ምን ሻሉኝ እኔም ስዘፈን ይወዳል እና የነን ኮንሰርት በፊት የነ ረጌ ባንድ ሲሰራ በፊት አይተውኛል። ስለዚህ ትንሽ ታውቅ ነበርኩኝ ከዚህ የተላቪቭ አካባቢ። እሻሉኝ እና ስራ ጀመርና አንዱ ኡሪ ኪኖሮት የሚባል ሙዚቀኛ አለ። እሱ ሙዚቃ አሬንጅመንት ያደርጋል። እኔና እሱ ስለ ሙዚቃ እንሰራለን። ከዚያ በኋላ ሪሃርሰስ እናደርግ በስቱዲዮ ለሙዚቀኛ እንሰጣለን። ለሁሉ ለሙዚቀኞች እንሰጣቸዋለን። እነሱ ይጫወታል። እኔ ነጓደኛዬ ነው የምንሰራው ሁሉን አሬንጅመንት ሙዚቃ። አዎ በኮምፒውተር እንሰራዋለን። ይስሙታል እና ያነቡታል።
አንድ ጊዜ በጣም ትልቅ መድረክ ላይ ሰርተሃል። በጣም በርካታ ተመልካቾች ያሉበት እሱን ቪዲዮ ነው እኔም ያገኘሁት መጀመሪያ። የት ነው የተጫወትከው?
ክራኮቭ የሚባል ቦታ ነው። ፖላንድ ነው። የደረስኩኝ ጊዜ ሁሉ በፎቁ ላይ የኔን ፎቶ በጣም በትልቅ በብዙ ፎቅ ያለው በአውቶቡሱ በኤርፖርት ብላ የኔን ፎቶ ፌስቲቫል ጁዊሽ ካልቸር ፌስቲቫል ይሄ ነው ዘ ታይትል የፌስቲቫሉ ታይትል። አንድ ጥቁር አልነበረም። አሁን ትንሽ ፈራሁኝ። ለምን በአማርኛ ነው መዘፈን? እነሱና ፖላንድ ምን አማርኛ ሙዚቃ ያውቃል? ግን ያ ኮንሰርቱ ሲጀምር ያ በጣም አበዱ እኮ የጻ ዮሐንስ ዘፈን ሳብሰም ሲሰማ አበዱ በጣም ተደሰቱ በጣም ግሬት ኤነርጂ
እሱን ቻኔ ተጫወትከው
ወደ 1 ሰዓት ከ10 ደቂቃ ወደ 12 ዘፈን ብዙ ዘፈን እኔ ጻፍኩት ነው ግን 3 ዘፈን ያማረኛ አረኩኝ እና አንዱ ሳብሰም ነው ለበኋላ ያለማዩ ሸቴ የወን አረጊቱ
የወይን አረጊቱ ነይልኝ በሞቴ እስቲ በለው
ምን ትረስኩቲን አልኪሽ ካንጂቲ አረ ጉድ ነው
የምትሰሪው ስራ
ተጠበረ
አይ አንተ እንድትልኮ ነው የፈለኩት ነበር
ደስአለሽ ጀምሪ
አይ አብረን እንግዲህ መድረክ ላይ አይ ደስ ይላል በጣም ደስ ይላል ስለዚህ እንግዲህ እዛ መድረክ ላይ ያንንም ብቻ ነው ሰው ግን የተመለከተው ማለት
አዎ የሆነ አርጊቱም በጣም ደምኛ ነበር በጣም ጥሩ ነበር ኢትዮጵያ ሙዚቃ ለዓለሙ በጣም አዲስ ነው አያውቁትም እና ሳውንዱ ሲሰሙት በጣም ዋው this stuff is great it's wonderful what is Ethiopian music I never knew that Ethiopian music is such wonderful they're really excited
ተደሰቱ
በጣም ተደሰቱ ለኔ እኮ ዋው
እንግዲህ ወደ የግል ህይወትህ ልምጣና አግብተሃል ወልደሃል
ልጅ አለኝ እሷ 17 አመቷ ነው ግን አሁን ሚስት የለኝም የሙዚቃኛ ህይወት ቀላል ነገር ማደል ወልጊዜ ውጭ ሀገር መሄድ መመለስ ምናምን ምን ማድረግ ይችላል ግን ከስብየ እንደገና ደግሞ ሌላ ልጅ ይጨምራሉ
ጉባጭቻለሁ ግባጭ ፍቅር ተረብሻለሁ ገባታል በስዋላይ
መናገር የምትፈልገው ማስተላለፍ የምትፈልገው መልእክት ካለ ለሙዚቀኞችም ቢሆን
ለኢትዮጵያ ትልቅ ፖዚቲቭ ፊውቸር አላት ኢትዮጵያ ሀገር አምናለሁ እወዳታለሁ አክብራታለሁ ሁሉ በሰላም ይሁን ሰላም ብቻ ለኢትዮጵያ ብቻ ለዓለም ሁሉ
ለወጣቶችስ ምን ትላለህ ኢትዮጵያ ላሉ ወጣቶች
ዋው ትልቅ ጥያቄ ነው ፍሬም ማመን እና ተስፋ ይሄ ነው ዋናው ነገር በህይወት ተስፋ ካለህ እምነት ካለህ አትቆምም ሁልጊዜ ትሄዳለህ ለአንድ ቦታ ሁሉ መቆም አይቻልም በዚህ ዓለም ይነው ፋዴ ተነስ እና ሂድ ሁልጊዜ እና እግዚአብሔር ጥሩ ይሰጣል ከሰራ ካመንክ ተስፋ ካለ እግዚአብሔር ይመስጣል ይኖር እኔ ሳብ ለወጣቶች
እግዚአብሔር በጣም ነው እንግዲህ ጊሊያኖ እዚህ ሲመጣ በድጋሚ እንግዳችን አድርገን እናቀርባለን።
በጣም ደስ የሚል ነው። ድምጽሽንም አድንቀናል። መስታወት አረጋው ለዛሬ እንግዲህ እዚሁ ላይ እንሰናበታችሁ። እናስተናግዳችሁ ያመሸ ነው ሄኖክ ሰማእግዜር እና
እኔ መስታወት አረጋው ነበርኩ። በቴክኒክ ዝግጅታችን ሲያቀናብር የቆየው ሞክቢል ያበሩ፣ ሙዚቃውን በመምረጥ ዲጄ ፋትሱ። ጉዟችሁ የሰመረ ይሁን እያልን እንሰናበታለን።
መልካም ምሽት።
መልካም ምሽት።